የተወደዳችሁ አድማጮቻችን የጌታ ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ይህ በዘጻት አፖስቶሊክ ሪፎርሜሽን ቤተክርስቲያን የሚዲያ አገልግሎት የተዘጋጀ የሚቀርብላችሁ ትምህርቶችና ስብከቶችን በድምጽ የምናቀርብበት መርሃ ግብራችን ነው። ይህ ቀጥሎ የምታደምጡት መልእክትም የምትታነጹበትና ብዙ የምትጠቀሙበት እንዲሆንላችሁ ጸሎታችን ነው። መልእክቱን እንድትከታተሉ እንጋብዛችኋለን። አብራችሁን ቆዩ።
ዛሬ እንድናይ ማስበው ክፍል እናልባት ኔክስት ዊክ ምን ቀጥለዋለን ሐሳቡ በጣም ቁልፍ ሐሳብ ስለሆነ እግዚአብሔር እንደ ልብ ያለው ሰው እግዚአብሔር ልብ እንደ መስተዋት ሆኖ የኛን ልብ ቢያሳይ የኛ ልብ ማንን ይመስላል? ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ፊቱ ብቻ ሳይሆን ልቡም እግዚአብሔርን የሚመስል ሰው ነው እግዚአብሔር የፈጠረው። የሰው ልብ ግን ከእግዚአብሔር ስለራቀ በአሁኑ ሰዓት የብዙ ሰው ልብ ከእግዚአብሔር ጋር አይመሳሰልም። ለእስራኤላውያን በዚህ ምክንያት አንድ ጊዜ ምን አላቸው? ሐሳባችሁና ሐሳቤ ሰማይ ከምድር የተራራ እንደ ተራራቀ የተራራቀና ከፍ ያለ ስለሆነ የኔ ሐሳብ ከእናንተ መንገዳችን በጣም የተራራቀ ነው ይላል። ስለዚህ እግዚአብሔር እንደ ልብ ያለው ሰው ነው የእግዚአብሔርን ሐሳብ መካፈልም ማወቅም መፈጸምም መኖርም የሚችለው። ይሄ ዛሬ የምንጀምረው ክፍል በእስራኤል ታሪክ ውስጥ ወሳኝ የሆነ ጊዜ ነው። ብዙ ወሳኝ ጊዜዎች አሉ። አንዱ ባለፈው ያየነው ሙሴ ህዝቡን ከምድረ ግብጽ ይዞ ሲወጣ የነበረው ጊዜ ከሌሎች ዘመኖች ሁሉ እጅግ ለየት ያለ ዘመን ነው። ምክንያቱም ያ ዘመን ከአብርሃም ጀምሮ አባቶች የሚባሉት ወይም ደግሞ እግዚአብሔር ከአብርሃም ወደ ይስሐቅ ከይስሐቅ ወደ ያዕቆብ ከያዕቆብ ወደ 12ቱ ነገዶች በተለይ ወደ ዮሴፍ በመሄድ የነበረው በአንድ ሰውና በአንድ ቤተሰብ የተጀመረው የእግዚአብሔር እንቅስቃሴ ሙሴ ላይ ሲደርስ ከትንሽ ጎሳነት አልፈው አንድ ትልቅ ኔሽን ወይም ደግሞ ህዝብ ሲሆኑ እናያለን። ስለዚህ እግዚአብሔር እንደ ህዝብ ከነሱ ጋር ዲል ማድረግ የጀመረበት ጊዜ ስለሆነ ልዩ ዘመን ነው። ህዝብ በመሆናቸውም አገር አስፈለጋቸው። ኦልሬዲ ተስፋ ስለነበራቸው ከእግዚአብሔር እግዚአብሔር ያንን ተስፋ ሊሰጣቸው ወደ 2 ሚሊዮን ስለደረሱ ሁሉም ህፃናቱም ወንዱም ሴቱም ተደምሮ አንድ ላይ እነዚህን ሰዎች ከአንድ ምድር ነቅሎ ሌላ ምድር ማስገባት በጣም ከባድ ነው። እግዚአብሔር ግን በሙሴ አማካኝነት ያንን ሲያደርግና ያለን ያንን የሆነበትን ዘመን አይተነው ነበረ። አንድ ሰው በእግዚአብሔር እጅ አንድ ሰው ከእግዚአብሔር ጋር ከሚለው ሐሳብ ጋራ ከአብርሃም እስከ ሙሴ ያለው 500 ዓመት የተጠናቀቀበትና የሚቀጥለውን 500 ዓመት የጀመሩበት ጊዜ ነው። በሙሴ የጀመረው ዘመን የነቢያት ዘመን ነው። ከሙሴ ጀምሮ ኢያሱ እያለ የመሳፍንት ዘመን ምንም እንኳን መሳፍንት ቢላቸው ብዙዎቹ በነቢያት መንፈስ የሚያገለግሉ የነቢያት ዘመን ነበረ። ይሄ የነቢያት ዘመን ደግሞ ሌላ 500 ዓመት ሲቆይ ታውታላችሁ። አሁን የመጨረሻው ነቢይ ሳሙኤል ነው። የመሳፍንት ዘመንን እግዚአብሔርን ያላከበረ ባለፈው እንዳየነው እርስ በርስ የነበራቸው ጠብ ኦልሞስት አንድ ነገር ሊያሳጣቸው ሲል በጦርነት የተሞሉ እንደነበሩ በየጊዜው እግዚአብሔር ሰው ቢልክላቸውም ግን እግዚአብሔርን የተዉ ስለነበሩ ደስ ያላቸውን የሚያደርጉበት ዘመን ስለነበረ እግዚአብሔር ያንን ዘመን ለማጠናቀቅ የወሰነበት ዘመን እንደሆነ እናያለን። ይሄ 500 ዓመት አልቆ ከዚህ በኋላ ከሳሙኤል በኋላ ያለውን ዘመን ስትመለከቱ የነቢያት ዘመን አልቆ ነቢያት አይኖሩም ማለት ሳይሆን ነቢያት የሚመሩበት ዘመን አልቆ ነገስታት ደግሞ የሚመሩበት ዘመን ሲመጣ እናያለን። ብዙ ጊዜ የዘመናት ለውጥ ቅድም ባለፈው በሙሴ እንዳየነው አሁን ደግሞ እዚህ ጋር የመሳፍንት ዘመን አልቆ የነገስታት ዘመን ሊመጣ ሲል በጣም ከፍተኛ የሆነ ለውጥ ይመጣል። ምክንያቱም መጽሐፈ መሳፍንትንና መጽሐፈ ሩትን እንዲሁም የመጀመሪያውን የሳሙኤል መጽሐፍ ስታነቡ ዘመኑ ምን አይነት አስቸጋሪ ዘመን እንደሆነ ታያላችሁ። እግዚአብሔር ለእስራኤል ያሰበውን ሳይፈጽም በዚህ በመሳፍንት አማካኝነት እርስ በርስ በነበረው መከፋፈል ሰዎች ሁሉ የራሳቸውን ነገር ለማድረግ በመፈለጋቸው ምክንያት እግዚአብሔር እንደ ልቡ የሆነ ሰው ያጣበት ዘመን ስለሆነ አያችሁም መሰላችሁ እግዚአብሔር እንደ ልቤ የሚለው ዘመን ሰው ሲያጣ ሰው ሁሉ ምን ይሆናል እንደ ልቡ ይሆናል አሁን ወይ እንደ ልባችንን ወይ እንደ እግዚአብሔር ልብ ነው ምን ሆነው ሁለት ሌላ ምርጫ ሶስተኛ ምርጫ የለም ሰው እንደ ልቡ በሚሆንበት ጊዜ በፊቱ መልካም ያለውን የመሰለውን ነገር ሁሉ ያደረገ ከእግዚአብሔር ይልቃል ልክ እንደ እግዚአብሔር ልብ በሚሆንበት ጊዜ የእግዚአብሔር ሐሳብ መግዛት ይጀምራል እግዚአብሔር በሰዎች መካከል ያድራል አሁን በዚህ ሐሳብ ውስጥ ራሳችንን እንድንመረምርም ጠይቃችሁ እኔ ምን ወራው እንደ ልቤ ነው ወይስ እንደ እግዚአብሔር ልብ ነው እንደ ልቤና እንደ ነፍሴ የሚለን የእግዚአብሔር ሐሳብ የተረዳን ብቻ ሳይሆን የምንኖር ሰዎች ነን ወይንስ የእግዚአብሔርን ሐሳብ በዚህ ሰምተን ያፈሰስን just ለአንዳንድ consumption ብቻ እየተጠቀምንበት ኑሮ ህይወት አገልግሎት ስራ በእያንዳንዱ የህይወታችን walk ውስጥ የእግዚአብሔር ሐሳብ ነግሶ እና የበላይ ሆኖ ነው ወይ ያለው በሰኩላር ላይፍ ደግሞ በዚህ ምድራዊ ህይወትም ይሁን በመንፈሳዊ ህይወታችን ውስጥ በዚህ ዘመን ውስጥ ብዙ ሰው እንደ ልቡ እንደሚኖር ብዙ አናሊሲስ የሚፈልጋለኝ እንደ ልቡ ስለ እንደ እግዚአብሔር ልብ ሳይሆን እንደ ራሱ ልብና እንደ ራሱ ፈቃድ እንደሚኖር የኛ ፈቃድ ለእግዚአብሔር ያልተገዛ ዘመን እንደሆነ ሰዎች በብዙ ችግር ውስጥ ሲያልፉ እንኳን በእግዚአብሔር ቃል እንኳን መዳኘት የማትችሉበት ዘመን ነው አገልጋዮችን በእግዚአብሔር ቃል መዳኘት አትችሉ ጥቅሱን ስለሚያቁት ቃሉን የሚያቁት ይመስላቸዋል ለቃሉ የሚንቀጠቀጥ ሰው የጠፋበት ዘመን ነው በቤተሰብ ውስጥ ያሉ በወላጅና በልጅ በአባትና በእናት በባልና በሚስት በጎረቤት በቢዝነስ ውስጥ ክርስቲያን በእውነት ነው መነግራቸው በሌሎቹ አይደለም አክቹአሊ እንደውም ሌሎቹ የተሻለ መፍራት ስለሚኖራቸው የሚያሳፍር ጊዜ ላይ ነን ያለን የእግዚአብሔር ልብ ማለት የእግዚአብሔር ቃል ውስጥ የተገለጠው እውነት ነው አንዱ ለዚህም ነው ወደዚህ ትሁት መንፈስ ወደ ተሰበረና በቃሌ ወደሚንቀጠቀጥ ሰው ምን አረጋለሁ ይላል እመለከታለሁ ይላል ለምን የልብ አንድነት ስለሚኖር ከእግዚአብሔር እግዚአብሔርን ከቃሉ ጋር ከተጣላን ከእግዚአብሔር ጋር ለመስማማት እግዚአብሔርን ምንም ልናረጋው አንችልም ምክንያቱም አሁን ከኔ ቃል ጋር ከእያንዳንዱ ከመናገረውና ከማስበውና ከማምንበት ቃል ጋር ከሚጣላ ሰው ጋር ምን አይነት አብሮነት ሊኖርኝ ይችላል ስለዚህም እግዚአብሔር ይሄ የመሳፍንት ዘመን መጨረሻ ላይ እንደ ልቡ ሊሆንለት የሚችል ሰው ያጣበት ዘመን እንደሆነ ይናገራል። ስለዚህ የዚህ የሳሙኤል መጽሐፍ አጀማመር በሁለት ቤተሰብ ላይ ያጠነጠነ መጽሐፍ ሆኖ እናየዋለን። ካሉት ብዙ ሰዎች መካከል የዚህ መጽሐፍ ጸሐፊ ሌንሱን ልክ እንደዚህ እንደ ካሜራ አሁን ሁላችንም ባንድ አይቀርጸንም ሲፈልግ አንድ ሰው ላይ አይደለም ያተኩረው ልክ እንደሱ የዚህ መጽሐፍ ጸሐፊ አንድ መደበኛ የሆነ ቤተሰብ እንደማንኛውም ቤተሰብ የሚኖር ቤተሰብ ላይና ብዙ ችግር ያላቸው ብዙ ጣውረድ የተሞሉ የቤተሰብ ችግር ሊባል የሚችለው ነገር ሁሉ የተጠራቀመባቸው ኢቭን ቤተሰብ ስትራክቸሩ ከእግዚአብሔር ሐሳብ ውጪ የተቋቋመ ቤተሰብ ከጥም እግዚአብሔር አንድ ባል አንድ ሚስት ነው ያሰበው አይደለ በዛው ውስጥ ነው ብዙ ልጅ እንጂ ብዙ ባል ወይ ብዙ ሚስት አላሰበም ሁለት ሚስቶችና አንድ ባል ባሉበት ቤተሰብ ውስጥ አንድና አንደኛዋ ሴት መወለድ አቅቷት አንደኛዋ ሴት ደግሞ ልጆች እንዳሻንጉሊት ለንቁልልጭ በመተጠቀምበት በጣም ዲስፋንክሽናል በሚባለው ወይም ደግሞ ለመኖር ከባድ በሆነ ቤተሰብ ውስጥ ላይ ሌንሱን ያስቀምጣል ሁለተኛው ቤተሰብ ደግሞ በዛን ጊዜ በነበረው የእስራኤላውያን ያምልኮና ያስተዳደር ሲስተም ውስጥ የመጨረሻው ደረጃ ላይ ያለው ቤተሰብ ፈርስት ፋሚሊ እንደሚባለው ማለት ነው። ኤሊ 40 አመት ሙሉ በእስራኤል ላይ የፈረደ ምናልባት የመንፈሳዊነት ጥግ የሆነ ቤተሰብ ሁሉ ጊዜ በቤተ መቅደስ ውስጥ የሚኖሩ የሌሎችን መንፈሳዊ ህይወት ኢቫሉዌት የሚያደርጉ እግዚአብሔር ሊቀርብ የሚችለውን ያህል ለመቅረብ አክሰስ ያለው ቤተሰብ እስከ ቅድስተ ቅዱሳን የመገባት ብቻኛ ላይሰንስ ልበለው ወይም ፈቃድ ያለው ቤተሰብ ውስጥ ያለውን ሁኔታ ያሳየንና ሁለቱ ቤተሰብ በሆነ አጋጣሚ መንገዳቸው ክሮስ ሲያደርግ እናያለን። በዚህ ውስጥ የእግዚአብሔርን ብሶትና የሰውን ብሶት እያነጻጸርን የሚያሳየን እግዚአብሔርም ሰው አጣው የሚልበት ዘመን በመሆኑ ማለት ነው። ኤሊ እንዳልኳቸው 40 ዓመት የፈረደ እድሜው ወደ 100 የቀረበ ብዙ ያየ ብዙ መናገር የሚችል ሰው ነው። ሁለት ካህናት የሆኑ የሱም ቦታ ይተካሉ ተብለው የሚጠበቁ አፍናኒንና ፊናሃስ የሚባሉ ወጣት ካህናት ልጆች የነበሩት እነዚህ ደግሞ ልጆቹ ያገቡ እንደሆኑ እና ያለን እሱን ምልበት ምክንያት ስላለኝ ነው። በሞቱበት ቀን ላይ ያው መጽሐፉን እንደምታቁ ተስፋ በማድረግ ነው። በሞቱበት ቀን ላይ ያንደኛው ሚስት እንደወለደች ምዕራፍ 4 ላይ እንመለከታለን። በጣም አስቸጋሪ ቀን ላይ ነበር ምጧ የመጣው። ምክንያቱም ኤሊም የሞተበት ሁለት ወንድማማቾች የሞቱበት እግዚአብሔር ታቦት የተማረከበት እንደውም ልጇን ምን ልጅ ይባላል በማለት እግዚአብሔር ታቦት በሌለበት ምን ቤተሰብ አለ በማለት ኢካቦድ ወይንም ክብር ከእስራኤል ለቀቀ በሚል እንደሰየመችው እንመለከታለን። ምዕራፍ 2 ላይ ሄዳችሁ ስትመለከቱ ወደ ኋላ እንመለሳለን። በኤሊ ወደ ኤሊ ቤተሰብ አንድ ሰው መጥቶ ድንገት መልእክት ሲያዘንብበት እናያለን። ይሄ ሰው ስሙን አናቀውም፣ የእግዚአብሔር ሰው ነው የሚለው። የሚገርማችሁ ነገር በእንደዚህ በጨለማ ዘመን ላይም ስማቸው የማይታወቅ የእግዚአብሔርን ሐሳብ ሻርፕ ሆነው የሚያውቁ አንዳንዴ ሰው ጠፋ በምትሉበት ዘመን እግዚአብሔር ሊናገርባቸው የሚችል ሰዎች መኖራቸው አስገራሚ ነው። እና ይሄ ሰው ምንድን ነው የሚለው ታሪኩን ይነግረዋል። ከግብፅ ጀምሮ ያለውን ለአባት ቤት ተገለጥኩ፣ ኤፉድን እንዲለብስ ካህን እንዲሆነኝ ያንተን አባት ወይም አሮንን ማለት ነው፣ የአሮን ዘር ስለሆነ ይህንን ትልቅ መብትና ልዩ መብት እንደ ፕሪቪሌጅ ማለት ሰጠው ለአባትህ ብሎ ይነግረዋል። ግን እግዚአብሔር ምን ይላል? ከቁጥር 29 ጀምሮ በማደሪያዬ ያቀርቡት ዘንድ ያዘዝኩትን መስዋዕቴንና ቁርባኔን ስለምን ረገጣችሁ? እንድትወፍሩም የሕዝቤን የእስራኤልን ቁርባን ሁሉ መጀመሪያ በመብላታችሁ ከእኔ ይልቅ ልጆችህን ለምን አከበርክ? ስለዚህም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእውነት ቤትህ የአባትህን ቤት ለዘላለም በፊቴ እንዲኖር ተናግሬያለሁ። አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁና የናቁኝም ይናቃሉና ይህ አይሆንልኝም ብሎ ለቤት ሽማግሌ እንዳይገኝ ክንድህን የአባትህን ቤት ክንድ የምሰብርበት ዘመን ይመጣል። በእስራኤል በረከት ሁሉ በማደሪያዬ ጠላትህን ታያለህ። በቤት ለዘላለም ሽማግሌ አይገኝም። ከመሰዊያዬ ያልተቆረጠ ልጅህ ቢገኝ ዓይንህን ያፈዘዋል፣ ነፍስህን ያሳዝናል። ከቤት የሚወለዱ ሰዎች ሁሉ በጎልማሳነት ይሞታሉ። ይህ በሁለቱ ልጆችህ በአፍናኒና በፊናስ ላይ የሚመጣ ለአንተ ምልክት ነው፣ ሁለቱ በአንድ ቀን ይሞታሉ ካለ በኋላ የታመነ ካህን ለእኔ አስነሳለሁ፣ በልቤም በነፍሴም እንዳለ እንዲሁ ያደርጋል። እኔም የታመነ ቤት እሰራለታለሁ፣ ዘመኑን ሁሉ እኔ በቀባሁት ሰው ፊት ይሄዳል ይላል። ምን ያደርጋል አለ? በልቤም በነፍሴም እንዳለ ከእኔ ጋር ሲንክሮናይዝድ ሆኖ እኔ የማስበውን እኔ የምመኘውን እኔ በሆነ ራሴ የማደርገውን የሚያደርግ ለራሴ ሌላ ካህን አስነሳለሁ ይላል። እግዚአብሔር አንድ ሰው ላይ እንደዚህ አይነት ጀጅመንት ሲፈጽም ወይም ሲናገር በጣም የእግዚአብሔር ትዕግስት ካለቀ ምን አይነት ነጥብ ላይ ያ ሰው ወይም ያ ህዝብ ወይም ያ ቤተሰብ እንዳለ መረዳት ከባድ የሚሆንብን አይመስለኝም። ምክንያቱም እግዚአብሔር መሐሪ ነው። በዮናስ መጽሐፍ ላይ እንደምናየው ዮናስ ከእግዚአብሔር ጋር የነበረው ጠብ እኔ እኮ ድሮም አልሄድም ያልኩህ እኮ ምንድን ነው ይለዋል። አንተ ማሪ ይቅር ባይ ለክፉ ነገር የምትጸጸት ስለሆንክ ይቅር ትላቸዋለህ ብዬ ስላወቅኩ ነው ማለት ይሄን ያህል ይቅር ባይ የሆነው አምላክ ይሄን ያህል የደረሰበት ምክንያት ምንድነው? ስለዚህ በዚህ ዘመን ላይ እግዚአብሔር ለመፍረድም ሰው ካገኘ ለመሾምም አፋፍ ላይ ያለበት ዘመን ነው ማለት ነው። ለምን መሰላችሁ? እግዚአብሔር የፈረደባቸው ቤተሰቦችም በትልቅ ካቨነንት ወይም በፕሮሚስ የመጡ ቤተሰቦች ናቸው። ከአሮን ጀምሮ የአሮን ክህነትን ታሪክ ታውቃላችሁ። ከእግዚአብሔር ጋር ይሄንን ቃል ኪዳን የሚያሰብር ዘመን ነው። በሌላ በኩል ደግሞ እግዚአብሔር ሊጀምር ላለው ስራ ለሚመጣው ዘመን ከዚህ በኋላ የሚመጣው 120 ዓመት ከሳሙኤል በኋላ ማለት ነው። በእስራኤል ውስጥ the golden age የሚባለው እስራኤል እስከዛሬም ደርሳበት የማታውቀው የመጨረሻው ከፍታ የደረሱበት ብቸኛ መንግስት ከመሆን አልፈው ኢምፓየር ወይም ግዛት ወደ መሆን በኢያሱ እግዚአብሔር የተናገረውን ግዛት ሁሉ የተቆጣጠሩበት እጅግ ከፍ ያለ ዘመን በአምልኮ ከፍተኛ ደረጃ የደረሱበት አስደናቂ መቅደስ የተሰራበት በጦር ኃይል ከፍተ ሁሉ ነገር ይሄ ዘመን ከመምጣቱ በፊት ግን እግዚአብሔር ከባድ ፍርድ የማድረግና ያልታሰበ ሹመት የሚያደርግበት ዘመን ላይ ነው ያሉት። ዝም ብዬ ሳስበው ከዛ ጋር የሚመሳሰል ዘመን ላይ እንዳለን አስባለሁ። እዚህ ቦታ የምናያቸው የኤሊ ልጆች ወጣት አገልጋዮች እንዲሁም ደግሞ ኤሊ አዛውንት አገልጋይ የሁለት ዘመን አገልጋዮች ናቸው። የኤሊ ልጆች የሚያደርጉትን ነገር ስትመለከቱ ትደነግጣላችሁ። የኤሊን ደግሞ ድንዛዜና ዶክትሪን በቃኝ ህይወት ነው የምለው ማለት ዶክትሪኑ እስካልተሳሳተ ድረስ ሰው እንደፈለገ ቢሆን ጌታ ያቃል እያለ የሚኖር ሰው እንመለከታለን። ስለ ኤሊ ልጆች ስታዩ ምዕራፍ 2 ቁጥር 2 ላይ የኤሊ ልጆች ሲናገር የኤሊ ልጆች ምናምንቴዎች ነበሩ እግዚአብሔርንም አውቁም ነበር ይላል። ማለት ምን ማለት ነው? ምናምንቴ ማለት ምናምንቴ አንድ ሰው ምናምንቴ ቢላችሁ ምን ይስማችኋል? በጣም ምናምንቴ ማለት ከኢምንቴ ያነሰ ማለት ምንም የማይረባ ለምንም ነገር ልትጠቀሙበት የማትችሉ አክቹአሊ በክፋት የተሞላ ምንም ግን በጎ ነገር ውስጥ የሌለው ምናምንቴ ነው ማለት የማይረባ የማይጠቅም ዩዝለስ ማለት ነው። እና እግዚአብሔርን ማያውቁ ማንን ነው የሚያገለግሉት? ካህኑ ነው በሏ። እግዚአብሔርን ያገለግላሉ ግን ማንን አያውቁ? እግዚአብሔርን አያውቁ። የያዙት ቦታ በጣም እጅግ የማዕረግ ስፍራ ነው። እነሱ ግን ምን አይነት ሰዎች ናቸው? ምናምንቴ ናቸው። ከዛ በኋላ ስታዩት መስዋዕት ሰዎች አመት ሙሉ ጠብቀው በእግዚአብሔር ፊት ለማምለክ ለእግዚአብሔር ለመሰዋት እንደቃሉ ከሩቅ አገር ይመጣሉ። ሰው መስዋዕት ሲሰዋ እነሱ መስዋዕቱን ኢንስትራክት እንዲያደርጉ ለእግዚአብሔር የሚቀርበውን አቅርበው ለእነሱ ያለውን ድርሻ በስነስርዓቱ እንዲወስዱ ነው እና የሚደረገው እንትን ውስጥ ስቡ ይለያል። ስቡ ተቃጥሎ ከዛ ደግሞ አፍላል የሚባል ወይም ቶፋ ሚል የሚቀቅሉበት ቦታ አለ፣ ሜንቶ አለ። ራንደምሊ ነው የሚወስዱት። ህግ አለው እነሱ የሚወስዱበት መንገድ። እነሱ ግን ምንድን ነው የሚሉት? ስቡ ሀብቱን ማቃጠሉን የራሳችሁ ጉዳይ፣ ስለ ቅቅሉም እኛ ቅቅል መብላት አንሰልችቶናል፣ የምንፈልገው ቁርጥ ነው። ምነሳቃችሁ? ቁርጥ በስቷል እንዲ በዚህ ዘመን? ቁርጥ ነው፣ ጥሬ ስጋው ጥሬውን ነው የምንፈልገው። እና ማለት በዚህ መንገድ ይላል የእግዚአብሔር ቃል ጥሬውን እንጂ የተቀቀለውን ስጋ ካንተ አይወስድምና አጠብስለት ዘንድ ለካህኑ ስጋን ስጠኝ። ጥብስ ነው ዛሬ ያሰኘው። አረ እባክህ አስቀድሞ ስቡን ያቃጥሉት፣ ኋላ ደግሞ ሰውነት ደስ የሚያሰኛትን ትወስዳለህ ቢለው አይሆንም። ነገር ግን አሁን ስጠኝ፣ እምቢ ካልክ በግድ ነጥቄ ይወስዳለሁ። ማለት እንደዚህ ልና ሚናል ሰዎቹ በእግዚአብሔር ቁር የእግዚአብሔርን ቁርባን ይንቁ ነበር። የጎበዛዝቱ ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረች። ማለት የተከመረ ኃጢአት ነበር፣ ድፍረት ጥግ የደረሰበት። ራሱ ድፍረት ቢመጣ አረኔ እንደዚህ ደፍሬ ያላረግም ሊል ይችላል። የእነሱ ድፍረት እግዚአብሔርን ስለሚያውቅ ማለት ነው። በጣም ሲሪየስሊ ብታስቡ አሁን ያለንበት ዘመን ሰው እግዚአብሔርን የማይፈራበት የእግዚአብሔር የሆኑ ነገሮች ላይ ሰዎች እንደፈለጉ የሚሆኑበት ዘመን ስለሆነ የእግዚአብሔር ቁጣ ምናልባት አፋፍ ላይ እንዳለም ልንረዳ እንችላለን። በዚህ መሃል ሳሙኤል ግን ገና ብላቴና ሳለ የበፍታ ኤፉድ ለብሶ እግዚአብሔር ፊት ያገለግል ነበር እያለ ስለ ሳሙኤል ይናገራል። እዚህ ጋር ብቻ አልቅም የነኚህ ሰዎች ድፍረት። ኤሊም እጅግ አረጀ። ልጆቹም በእስራኤል ሁሉ ላይ ያደረጉትን ሁሉ በመገናኛውም ድንኳን ደጅ ከሚያገለግሉ ሴቶች ጋር እንደተኙ ሰማ። እዚህ የድፍረታቸው ድፍረት ቀደም ያልኩት እነኚህ ያገቡ ሰዎችም ናቸው። ማግባት አለማግባታቸው ማተር ያደርጋል ለማለት ሳይሆን ኃጢአቱን የበለጠ ያከብደዋል ለማለት ነው። እዛው መቅደስ ውስጥ ለአምልኮ ከመጡ ሰዎች ጋር ምናልባት አንዳንዱ በግድም ሊሆን ይችላል፣ አንዳንዱም በማጭበርበር ሊሆን ይችላል፣ አንዳንዱም ማረግን በመጠቀም ሊሆን ይችላል፣ ከእነሱ ጋር እዛው ይተኙ ነበር ይላል። በሙሴ ዘመን እንደዚህ ቢደረግ ሙሴ የሚወስደው ስቴፕ የታወቀ ነው። ኤሊ ግን ሰምቶ ልጆች አረ እንደዚህ አይደረግም፣ ጥሩ አይደለም፣ ደግ አይደለም ብሎ ተዋቸው ይላል። መልካም አይደለም። እንደው ሰው ሰውን ቢያስቀይም ሰው ይቀየው ይቆጣዋል። እናንተ እግዚአብሔር ቢያስቀየማችሁን አረተው ልጆች ደግ አይደለም ብሎ ቁጥር 25 ላይ እነርሱ ግን እግዚአብሔር ሊገላቸው ወዷልና የአባታቸውን ቃል አልሰሙ። እግዚአብሔር ምን ሊያረጋቸው ወዷል? ዋው! አለ መስመር። እግዚአብሔር መስመር አለው። እግዚአብሔር ቀይ መስመር አለው። ብዙ ቀይ መስመሮች የተጣሱበት ዘመን ነበረ ይሄ። ማለት 10 መስመር ቢኖር 10ንም ለመጣስ ሌላ ቀይ መስመር አስመረውም ለመጣስ ወደ ኋላ የማይሉ ሰዎች ናቸው። ስለዚህ እንደ ልቡ ማለት እነሱ ናቸው። እንደ ራሳቸው ልብ የሚኖሩ ሰዎች ናቸው። ይህን ሁሉ አድርገው ምዕራፍ 4 ላይ ስትመለከቱ ፍልስጤማውያን ከእነሱ ጋር ውጊያ ሲገጥሙ እነሱ ወደ ጦርነትም አልሄዱም። በኋላ 4000 ሰው ሲሞትባቸው አይ ታቦቱ ይምጣ፣ የእግዚአብሔር ታቦት ከመጣ እናሸንፋለን ተብሎ ፊንሐስም አፍናኒም ታቦቱን ይዘው ከእግዚአብሔር ታቦት ጋር እንደመጡ ከዛ እልልታው ቀለጠ፣ ኮንፈረንሱ ቀለጠ ማለት ነው። እልልታው በጣም ኃይለኛ ከመሆኑ የተነሳ ፍልስጤማውያን በጣም ፈሩ። ምንድን ነው እሱ ጦርነት ላይ እልልታ ማድረግ ምናምን ሲባል አይ የእግዚአብሔር ታቦት መጥቷል። ከዛ ተነጋገሩ፣ ይሄ ግብፃውያንን ባህር የጨመረ ታላቅ አምላክ ጉዳችን ፈላ ሲሉ በቃ የምንችለውን እናርግ ብለው ሲሉ እንዳሰቡት እግዚአብሔር ሪስፖንድ አላረገም። እግዚአብሔር ክብሩ ያረፈበትን ታቦቱን እንኳን ከነሱ ድፍረት የተነሳ ለጠላት አሳልፎ ሲሰጥ ማለት እግዚአብሔር ምን ያህል እንደተዋቸው ነው የምታስቡት። እግዚአብሔርን በምንም ልንደልለው አንችልም። በማገልገላችን ሊደለል አይችልም። በመስጠታችን ሊደለል አይችልም። ባለን የቤተ ክርስቲያን ፖዚሽን ሊደለል አይችልም። ባለፈ የአገልግሎት ታሪካችን ሊደለል አይችልም። እዚህ ጋር እግዚአብሔር በታቦቱ ሊደለል አይችልም። ታቦቱ ለራሱ ከተማረከ በኋላ ዳጎንም በማንበርከክ ለራሱ ጉልበቱን ማሳየት ይችላል። አፍናኒና ፊናስን አይፈልግም። እግዚአብሔር የማንንም እገዛ አይፈልግም። መዝሙረ ዳዊት ላይ እንደሚናገር ሌባ ውስጥ ከሌባው ጋር ትሮጥ ነበር፣ አመንዝራ ውስጥ ከአመንዝራው ጋር ትሮጥ ነበር ይላል። ከዚያ ይህን ሁሉ አድርገህ ዝም ስልህ እኔ ደግሞ እንዳንተ እንደሆን ጠረጠርከኝ የሚል ቃል አለ። እግዚአብሔር አንዳንዴ ዝም ሲል እየተስማማ ይሆን እንዴ? እግዚአብሔር ትንሽ ልጨምር እያሉ እንጂ እነዚህ ሁለት ሰዎች ዛሬ እንደሚሞቱ አያውቁም። እግዚአብሔር ኦልሬዲ የተፈረመ ደብዳቤ አውጥቷል፣ እነዚህ ሰዎች ምን ይደረጉ የሚል። እነሱ ግን ኮንፈረንስ ለማድረግም ስቲል ወደኋላ አይሉ። ስለዚህ እነሱ ጦርነት በወጡበት ጊዜ እልልታውም ኮንፈረንሱም ታቦቱም አላስጣላቸው፣ ምክንያቱም ኃጢአታቸው እጅግ ከፍ ያለ ስለነበር። የእግዚአብሔር ታቦት በራሱ ጊዜ በክብር ተመልሷል። እግዚአብሔር የራሱን ክብር ይጠብቃል። እኛ እግዚአብሔርን በማክበራችን እንከብራለን፣ በመናቃችን ደግሞ እንናቃለን እንጂ እግዚአብሔር የሆነ ነገር ይጎልብኝ ይሆን እንዲህ ብሎ ኢንዲስፔንስብል የሆነ በቃ እግዚአብሔር ያለሱ ምንም መስራት የማይችል ማንም ሰው የለም። ሰው በእግዚአብሔር ፊት እግዚአብሔርን እስካከበረ ድረስ ብቻ ነው ሊከብርም ጠቃሚ ሊሆንም የሚችለው። ስለዚህ 30,000 ሰው ሞተ ይዛለታ። ታቦቱ ተማረከ። ፊናስና አፍናኒን ሞቱ። ይሄን አንድ ወሬኛ ደሞ ይዞ ሄዶ ወደ ከተማ ሲያወራ ለኤሊ ሲነግረው ኤሊ እድሜ በጣም ገፍቶ ስለነበረ አይኖቹን ፈዘው ስለነበረ ጉልበቱም ደንግዞ ስለነበረ እንደሚናገረው እግዚአብሔር ቃል ወሬውን ሲሰማ በተለይ ታቦቱን መማረክ ሲሰማ ደንግጦ ከወንበሩ ላይ ወድቆ አንገቱ ተሰብሮ ምን ሆነ ይላል? በጣም የሚገርም ቃል ምሳሌ ላይ አለ። ብዙ ተመክሮ አንገቱን ያደነደነ ምን ይላል? በድንገት ይሰበራል ፈውስም ይሄ ፊዚካሊ ሊትራሊ ነው ሃፕን ያደረገው ለኤሊ። ብዙ ጊዜ ተነግሮት ስላልተመለሰ ሊትራሊ አያችሁ፣ እግዚአብሔር የ98 ዓመት አዛውንት መሆናችንንም እግዚአብሔር ግድ የለውም፣ 40 ዓመት ማገልገላችንም ግድ የለውም። እግዚአብሔር ግድ የሚለው ከሚያከብሩትን ያከብራል፣ እግዚአብሔርን የሚንቁት ይናቃሉ። እግዚአብሔር የሰውን ልብ ይመዝናል ይላል እግዚአብሔር። ከዛ ቀጥሎ የምታዩት የፊናስ ሚስት ስታምጥ በብዙ ጭንቅ ስትወልድ፣ ግን የደስታ ጊዜ መሆን የሚገባው ነገር የሐዘን ጊዜ ሲሆን ኢካቦድ በሚል የኤሊ ታሪክ ሲደመደም ነው። ይህን ሁሉ ነገር ስትመለከቱ፣ ይህንን ቤተሰብ ስትመለከቱ፣ ይህንን ልክ እንግዲህ አስቡ እንደዛ ሌንስ እያያችሁ ከሄዳችሁ በኋላ አንድ የራሳችንን ዘመን መፈተሽ ግዴታ ይሆንብናል። ምክንያቱም የመሳፍንትን በሚመስል ዘመን ላይ እየኖርን ስላለ፣ ሁለት እግዚአብሔር ሊለውጠው ያለው ነገር ብዙ ሩቅ ስላልሆነ ይህንን ዘመን እንደሌላ ታሪክ አጥንተን የምናልፈው ሳይሆን ለትምህርታችን ተጻፈ ብለን የራሳችንን የቤተ ክርስቲያናችንን የቤተሰባችንን የአገራችንን ሁሉ ነገር በዚህ ቃል ልንመዝን ያስፈልጋል። ስለዚህ በዚህ ዘመን ላይ ሌላው የሚገርመው ነገር ምዕራፍ 3 ላይ ብላቴናው ሳሙኤል በሌፊት እግዚአብሔርን ያገለግል ነበር ብሎ፣ በዚያ ዘመን የእግዚአብሔር ቃል ብርቅ ነበረ፣ ራእይም አይገለጥም ነበር። በዚያ ዘመን ይልና የኤሊ አይኖች ማየት እስኪሳናቸው ድረስ መፍዘዝ ጀምረው ነበር ይላል። ዘመኑ ስብከት ያለበት ቃል የሌለበት ትንቢት የበዛበት እግዚአብሔር ግን የሚናገረው የልቡ ሀሳብ የእግዚአብሔር ራእይ የማይገለጥበት ነበር። በአንዳንድ ዘመን ላይ የትንቢት መብዛትና የስብከት መብዛት የእግዚአብሔር ቃል ያለ ራእይም የሚገለጥ የሚመስል የማምታታት ኃይል አለው። ስለዚህ በእርግጥ የእግዚአብሔር ቃል ብርቅ ነበር ሲል እግዚአብሔር አይናገርም ነበር። ግን እግዚአብሔር መናገር ስላልፈለገ ነው ወይ ስትሉ፣ እግዚአብሔር በዚህ ዘመን ለመናገር በጣም ይፈልጋል። ግን እግዚአብሔር ደግሞ መናገር ስለፈለገ የሚናገረውን ቃል የሚጥለው ዝም ብሎ የሆነ ቦታ አይጥለውም። በአንድ በኩል የመቶ ዓመት ኦልሞስት የደረሰ የአርባ ዓመት ልምድ ያለው እግዚአብሔርን መስማት በኤክስፒሪየንስ ደረጃ ከፍተኛ ላይ የደረሰ ኤሊ አለ። ለምን እግዚአብሔር ለእሱ አይናገረውም? አይ እግዚአብሔር መናገር ስላልፈለገ ነው እንዳትሉት፣ ገና የእግዚአብሔርን ቃል አይደለም የሰውን ቃል እንኳን ገና አጣርቶ ያልጨረሰ ገና ትንሽ ልጅ ጋር ደግሞ እግዚአብሔር ሄዶ አረ ሳሙኤል ሳሙኤል ይለዋል። ማለት ሂውጅ የሆነ ናሽናል ሚስጥር እኮ ነው። አስቡ ይሄንን ያህል ትልቅ ነገር እግዚአብሔር ምን ያህል ለመናገር እንደፈለገ ኔሽኑ እንዳይጠፋ። በአንድ በኩል እግዚአብሔር መናገር ይፈልጋል፣ በሌላ በኩል ደግሞ እግዚአብሔር አይናገርም። ስለዚህ ሳሙኤል እንኳን አድጎ ትልቅ ሰው እስኪሆን ለመጠበቅ እግዚአብሔር አላስቻለውም። ስለዚህ በዚህ ዘመን ላይ ከዚህ የምንረዳው ሳሙኤል አድጎልኝ መቼ በነገርኩት ብሎ እግዚአብሔር ይህን ያህል ከጓጓ ምን ያህል እግዚአብሔር የሰው ረሃብ ላይ እንዳለ። አንድ ሰው ኳቶ ነው እግዚአብሔር የሚነግረው አንድ ሰው። ስለዚህ ልጅ ለልጅ ለመናገር ተገደደ። ሳሙኤል እግዚአብሔር ሲጠራ ወደ ኤሊ ነበር የሚሮጠው። ምን ያህል ኢንኤክስፒሪየንስድ እንደሆነ፣ ምን ያህል ገና ብላቴና እንደሆነ ተመልከቱ። የኤሊ ልጆች እያሉ እግዚአብሔር ለእነሱ ለመናገር ጆሯቸው አይሰማም። ስለዚህም እግዚአብሔር አንድ ሰው በሚፈልግበት ጊዜ፣ አሁን ወደ ሁለተኛው ቤተሰብ ሌንሱን እንመልስና እነዚህኛውን ቤተሰብ ያው አብዛኛው ነገራቸው ስላለቀ ወደዛኛው ደግሞ ቤተሰብ ትርምስ ውስጥ እስቲ እንግባ። ይሄኛው ምዕራፍ አንድ ላይ ስትመለከቱ ህልቃና የሚባለው ሰው መጽሐፈ መሳፍንትን አይሆፕ አንብባችሁ ስታነቡ ሰዎች እንደፈለጉ ነው የሚኖሩት። አንዳንዶቹ እግዚአብሔር እስራኤል እንዲያስተዳደሩ የመረጣቸው ሰዎች 70-80 ልጅ አላቸው፣ 30-40 ሚስቶች ነበሯቸው። በቃ እንደፈለጉ ነው የሚኖሩት። ኢቨን ጌዲዮንን ስትመለከቱ ያንን እግዚአብሔር አፕሩቭ አድርጎታል ማለት አይደለም። አንድም ቦታ በሙሴ ህግም ይሁን በእግዚአብሔር ቃል ላይ ፖሊጋሚ ወይም ከአንድ በላይ ማግባትን እግዚአብሔር ሁልጊዜም ይቃወማል፣ ደግፎትም አያውቅም። በዚህ ህይወት ውስጥ የገቡ ሰዎች ደግሞ ደስተኛም ሆኖ አያውቁ። የዳዊት ህይወትን ሜሳፕ ያደረገው የዚህ ህይወት ቪክቲም መሆኑ ነው። ይህንን ህይወት ቀስ ብሎ ኬት አይቶት እንደ ዳዊት አይነት ሰዎችን አብርሃም ህይወት ውስጥ ይሄ ህይወት ይሄ ነገር ጥሩ ነገር አልፈጠረም። በያዕቆብ ህይወት ውስጥ ይሄ ነገር ጥሩ ነገር አልፈጠረም። በሁሉም በማንም ሰው ውስጥ አልፈጠረም። እና ስትመለከቱ እነዚህ ህልቃና የሚባለው ሰው በቃ አንድ መደበኛ ሰው ስታዩት፣ በቃ ሌሎቹ ትልልቆቹ 10 12 ካደረጉ እኔም ደግሞ እንደ አቅሜ ሁለት ብሎ ግን ሁለቱም ከብዶ ታያታላችሁ መከራውን ሲበላ እነሱም እየተሰቃዩ ለመሰላችሁ ሰው የእግዚአብሔርን ህግ ሲጥስ እግዚአብሔር ዝም ስላለው ልክ ነው ማለት አይደለም። ግን የመንገዱን ፍሬ ስለሚበላ አበሳውን ስለሚያይ እግዚአብሔር ጌታ ኢየሱስ እንደዚህ ነው ያላቸው። ሁሉንም ነገር ሙሴ ስለልባችሁ ጥንካሬ የበለጠ ግፍ እንዳትሰሩ እንደ መከለያ አድርጎ ፈቀደላችሁ እንጂ ከመጀመሪያ እንደዚህ አልነበረም። እግዚአብሔር አንድ ወንድና አንድ ሴት አድርጎ ፈጠራቸው። እነሱ አንድ ከሆኑ በኋላ ሰው አይለያቸውም። ደንቡ እሱ ነው። ከዛ ውጭ ያለውን ግን ብትከለከሉም ስለማታቆሙ አትሊስት ስትፋቱ እንዳትገዳደሉ ወይም ሰው እንዳትገሉ ለዛ ነው የተፈቀደው እንጂ ብዙ ሰዎች እግዚአብሔር ፈቅዷል። አንድም ቦታ እግዚአብሔር የፈቀደበት ቦታ የለም። ሰዎች ግን ስለዚህ እዚህ ቦታ ላይ ስንመለከት ይሄ ቤተሰብ የሚገርማችሁ ህልቃና ሀናን ነው የሚወደው። ሀና ደግሞ መውለድ አልቻለችም። ፍናና ደግሞ ብዙ የምትወደድ አይደለችም። እሷ ደግሞ ልጅ በኮሮጆ ነው ብዙ አላት። ሴቶችና ወንዶች ልጆች ብሎ በየአይነቱ ማሳየት ትችላለች። ስለዚህ ያላትን ደግሞ እሷን ብሶቷን ለመወጣት እችኛዋን የምትወደደውን በየአመቱ ወደ አምልኮ ሲኬዱ የለቅሶ ስነ ስርዓት አካሄዳ እንድትሄድ አስለቅሳት ነው የሚሄዱት። ስለዚህ እዚህ ቤት ውስጥ ደስተኛ ህልቃና ደግሞ እነሱን ለማስተጋገል እኔ ከልጅ አልበልጥም ወይ ምንትሴ ቅብጥርሴ እያለ በቃ ለማስማማት ይሞክራል። የሚገርማችሁ ነገር ምንም ሜስ ቢሆን እግዚአብሔር ሜስ ውስጥም መልካም ነገር ማየት ይችላል። ሀና በገባችበት ዲስፐሬሽን ውስጥ አያችሁ፣ አንዳንድ ሰው ዲስፐሬሽን ውስጥ ሲገባ ከእግዚአብሔር እየራቀ ይሄዳል። አንዳንድ ሰው ደግሞ ዲስፐሬሽን ውስጥ ወይም ደግሞ ሰቆቃ ውስጥ ሲገባ ወደ እግዚአብሔር ይሮጣሉ። ምክንያቱም ሰቆቃ ሰውን ስለሚያስሮጥ፣ አሁን ጥያቄ ወዴት ነው የምትሮጡት? ሲቸግራችሁ፣ ስትከፉ፣ ሆድ ሲብሳችሁ ወዴት ነው? ሀና እዚህ ሁኔታ ውስጥ ሆና ስትመለከቱ ታለቅስ ነበር፣ አትበላም ነበር። ከዛ የባሏን ማባበያም ሊያባብላት አልቻለም። ቁጥር 9 ላይ ስትደርሱ ተነሳች ይላል። ካህኑ ኤሊ በእግዚአብሔር መቅደስ መቃን አጠገብ በመንበሩ አጠገብ ተቀምጦ ነበር፣ እያየ ማለት ነው። እሷ ገብታ አቤቱ የሰራዊት ጌታ እግዚአብሔር ሆይ የባሪያህን መዋረድ ተመልክተ ብታስበኝ እኔንም ባትረሳ ለባሪያህም ወንድ ልጅን ብትሰጥ እድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብላ ስዕለት ተሳለች። እዚህ ጋር ያለችው ምንድን ነው? ሁለት ችግረኞች ተገናኙ። ሰው የቸገረው እግዚአብሔርና በሏ ልቼ የቸገራታና ለፊርማ ሲገናኙ ነው የምናየው። ምክንያቱም የእሷ ዲስፐሬሽን እየጨመረ በሄደበት ሰዓት የእግዚአብሔርን ፒክ ደርሷል። እና እንደዚህ ብናረግስ አለችው እግዚአብሔርን፣ አንተም ሰው ትፈልጋለህ እኔ ልስጥህ፣ እኔም ልጅ እፈልጋለሁ አንተ ስጠኝ። ጥሩ ጸሎት ይመስለኛል። ምክንያቱም እግዚአብሔር የሰጠን ነገር ለእግዚአብሔር እንዴት መልሰን እንደምንሰጠው ካላወቅን ያ ስጦታ ለእኛም አይጠቅመንም፣ ለሌላውም ሰው አይጠቅምም። ሀና በዚህ ቦታ ላይ ምናልባት ያጣች ሊመስለን ይችላል፣ ግን ሀና ለሳሙኤል ሊደረግ የሚችለውን ቤስት ቦታ አግኝታለታለች። እግዚአብሔር በከፈተው ክፍት የስራ ቦታ ላይ አስቡ። ሀና ለሳሙኤል ከዚህ የተሻለ ምን ልትመኝለት ትችል ነበር? አያችሁ፣ ሰው ያለውን ቤስት ነገር ለእግዚአብሔር ሰጥቶ ሊሳሳት አይችልም። ስለዚህም በዚህ ስፍራ ላይ ሀና ይሄንን ጸሎት ስትጸልይ ኤሊ ያያት ነበር ይላል፣ ጥግ ላይ ሆኖ ሲያጭ። እናም እዛ ላይ ሲናገር ሀና በልቧ ትናገር ነበር፣ ድምጿ ሳይሰማ ከንፈሯን ታንቀሳቀስ ነበር። ኤሊ እንደሰከረች ቆጠረ። ለምንድን ነው እሱ? በጣም የሚገርማችሁ ነገር በእነሱ ባህል በዛ ዘመን አንድ ሴት መቅደሱ ሰክራ ነው የሚለው ኮንክሉዥን ላይ ለመድረስ ገና ሳያናግራት ወይ ሰውየው ጤነኛ መሆን የለበትም ለኔ ግን እሱ አይመስል ሰውየውም ጤነኛ ነው ግን ምናልባት እዛ ቁጭ የሚለው እነኚህ ሰዎች ያን ሁሉ አጥያት የሚሰሩ ሰዎች ሰካራ ማባረር ሆኗል አገልግሎቱ ማለት ነው የመጀመሪያ አይመስለኝም እቺ ሴትዮ ሰክራለች ካለ ከዛ በፊት ብዙ ወንድ ሰካራሞች ወደ ሴት ሰካራም ሁሉ ደርሷል ነገሩ ማለት ለመሰላችሁ ስጠጣ ያላያትም ጸሎት ቤት ነው እንዴት ነው እሱ መጠጥ መጀመሪያ አይምሮ ላይ የሚመጣው ስትሉ ቤቱ ተበላሽቷል ስለዚህ most likely ጥቂት ሰካራሞችን ከዛ በፊት አባሮ ይሆናል ወይ ጉድ ሴቶቹም ጀመሩ ብሎ ሊሆን ይችላል ለዛለታ እንደዛ ነው እና መጨረሻ ላይ ስትነግረው በጣም ሪስፖንድ ሲያረክ ታዩታላችሁ ጥሩ ሰው እንትን ስለሆነ አይደለም እዛ ጋር ስትነው እኔ ጌታዬ እንደዚህ አይደለም ዩንተሽን ካንቻርቂው ስካርሽ እስከመጀን በቃ ይነ ያለ ሰከር ምንድነው ምናም ብሎ ሲላት ጌታዬ እንደዚህ አይደለም ነገር ግን በእግዚአብሔር ፊት ነፍሴን አፈሰስኩ ሐዘኔና ጭንቀቴ ስለበዛ እስካሁን ድረስ ተናግሬያለሁና ባሪያህን እንደምናምንቴ ሴት ምናምንቴ የሚለው ቃል ተዚላችኋል በጣም ብዙ ምናምንቴ ሰው ሊኖር ይችላል ግን አም ኖት ዋን ኦፍ them እኔ ከምናምንቴዎቹ እሱ ቤቱም ብዙ ምናምንቴ ያለ ደጅ ምናምንቴ ያለ አይ ቲንክ ከባድ ነው ብዙ ምናምንቴ ሰው ማገልገል እኔ ምናምንቴ ሰው አይደለሁም ልቤዋ ያዘነባት ሴት ነኝ ከዛ ሂጂ እስራኤል አምላክ የለመንሽውን ይስጥሽ ብሎ ለመሰላችሁ ሰውየው ጥሩ ሰው ነው በጥሩነት ሄደች በአመቱ ወንድ ልጅ ወለደች ስትወልድ አረሳችም እግዚአብሔርን ስሙን ራሱ ከእግዚአብሔር ለምኜዋለሁ በማለት ሳሙኤል ሳሙኤል ማለት ከእግዚአብሔር ተለምኖ የተገኘ ማለት ከዛ ወደ እግዚአብሔር ቤተ መቅደስ አልሄደችም አይ እኔ ልጁን አላመላልስም ባክ ኢን ፎርስ አንዴ ከፍሲል ላንዴም ለመጨረሻም ጊዜ ለዘላለም እግዚአብሔር ቤት ይኖራል ስላልኩ እዛው ሰጠዋለሁ ሌላ ልጅ ስላገኘች አይደለም ሳሙኤል ነው የሰጠችው ያላትን አንድ ብቻኛውን ለእግዚአብሔር ሰጠች ከዛ በኋላ ጊዜ ወስዷል ከዛ እግዚአብሔር ተጨማሪ አምስት ልጆች ሲሰጣት እና ያለ ተሞላቋ አላደገም ብቻኛ ልጅ ቢሆንም ወደ እግዚአብሔር ቤት አመጣችው ከህፃንነቱ ጀምሮ እግዚአብሔርን ቤት ያገለግል ነበር በጠዋት በር ይከፍት ነበር እግዚአብሔር በታቦቱ አጠገብ ያድር ነበር ይሄ ዚህ ልጅ እንትን ይለያል ለመሰላችሁ በእንደ ኤሊ አይነት ሰው ላይ ዘመን ማገልገል አይደለም የሚከብደው እነ ፊንሃስ በጣም ቀሽት የሆኑ በጣም ይኗ ዘናጮች ጊዜው እንትን ያሉ እነሱ ብዙ እንደሚያሾፉበት እኔ ጥርጣሬ የለኝም ጩጨው እንደሚሉትም ጥርጣሬ የለኝም ወይም ፈላው ሊሉትም ይችላሉ አም ሲሪየስ ከባድ ነው በጣም ዘንጥ የሆኑ አራዳ የሆኑ ፎግ እንትን በቃ እነኚህ ጮሌ የሆኑ አገልጋዮች በበዙበት እውነተኛ የእግዚአብሔር ሰው መሆን ከባድ ነው ሳሙኤልንም አደንቀው ለዛ ነው ቀጥ ብሎ አካሄዱን ከእግዚአብሔር ልቡን ከእግዚአብሔር ልብ ጋር ስላደረገ በመናምንቴዎች አልተታለለም መዝሙር አንድ ላይ እንደሚናገረው አሁን ብዙ ሰው የሚበላሸው በሰይጣን አይደለም በሰው ነው ብዙ ሰው የሚበላሸው ደግሞ በአጥያተኛ ሰዎች አይደለም እግዚአብሔር ቤት ውስጥ ባሉ አገልጋዮች ነው ምክንያቱም በእግዚአብሔር ነገር የሚያሾፉ እግዚአብሔር ነገር የሚያቀሉ አገልግሎታቸውን የማያከብሩ አዲስ የመጡ ሰዎችን የሚያስደነግጡ ብዙ ሰዎች አሉ እግዚአብሔር ግን ይሄንን ነገር ሁሉ ከቤቱ ይጠርጋል እነ ሳሙኤል እንዲበላሹ እግዚአብሔር አይፈቅድም እግዚአብሔር ግን ሳሙኤልን ከምን እንደከለለው ስታስቡ ኤሊን ያከበረ እነ ፊናስን እየሸሸ አይደል የሚገርም ነው እግዚአብሔር የተናገረው በታቦቱ አጠገብ እዚህ ጋር ምን ይላል መሰላችሁ ምዕራፍ 3 ቁጥር 3 ላይ ኤሊ በስፍራው ተኝቶ ሳለ ኤሊም እኮ አለ እግዚአብሔር ያቃል የት ጋር እንደተኛ የእግዚአብሔር መብራት ሳይጠፋ ሳሙኤልም የእግዚአብሔር ታቦት ባለበት በእግዚአብሔር መቅደስ ተኝቶ ሳለ ይላል በዘቀ እግዚአብሔር ባለበት የሚሆን የሚመርጥ ሰው ከእናቱ ጋር መሆን ሊመኝ ይችላል ከነዚህ በቃ አገር ሁሉ እንትን ላለላቸው ምክንያቱም ታቦቱን ይዘው የፈለጉበት መሄድ ይችላሉ የዋዛ ሰዎች እንዳይመስሏችሁ አባታቸው እንኳን ምናልባት ሳይፈራቸው አይቀርም ከኔ ልቅ እነሱን መፍራትና ማክበር ብሎ ነው እግዚአብሔር የተናደደ ማለት ለአባታቸውም ቀላል ልጆች አይደሉ ዛሬ እነግራችሁ ነገር በእግዚአብሔር ከመያሾፉ ሰዎች ተለዩ አገልግሎታቸውን ከማያከብሩ ሰዎች ጋር አትሂዱ ኃጢአትን እንደ ውሃ እየጠጡ አገልጋይ ነን ከሚሉ ሰዎች ጋር ራቁ። እግዚአብሔር የሚፈርድበት ጊዜ ሩቅ አይደለም። ስለዚህ ከዚህ ቤተሰብ ውስጥ ይሄንን ልጅ አውጥቶ የሚገርማችላችሁ የነገረው እግዚአብሔር የነገረው የናሽናል ሚስጥር የኤሊ ውድቀት የቤተሰቡ እንትን ሳሙኤልን እንዲፈራ እንጂ አላልኩም ነበር ብሎ ሰው ሲሰበሰብ መልእክት አለኝ ብሎ አልተናገረም። ኤሊ ራሱ ለምን ሆኖ ያስነገረው? ባትነግረኝ እግዚአብሔር እንዲያርግ እንዲፍለጥ ብሎ ነው። ምን ማለት ነው? እሱ የልጅ ቁም ነገረኛ ነው። ስንቱ ሰው ነው ትንሽ መልእክት ለሊት እንኳን እኮ እንቅልፍ ሳይጠግብ ህልም ካየ እኮ ወደ መልእክት አስጠግቶ ለመናገር ብዙ ሰው ወደኋላ አይልም። አያችሁ፣ የእግዚአብሔርን ነገር ኮንቴይን የሚያደርግ ቦታውንና ጊዜውን ለይቶ ለመናገር ያደገ ማንነት እግዚአብሔር ይፈልጋል። እና ነገረው ደስ የሚለው ንገረኝ ሲለው ደግሞ አልፈራውም። እውነቱን ቁጭ አድርጎ ነገረው፣ አላባበለውም፣ እውነቱን ቁጭ አደረገው። በዚህም የተነሳ ምዕራፍ 3 ቁጥር 19 ላይ ስታዩ ሳሙኤል አደገ፣ እግዚአብሔርም ከእርሱ ጋር ነበረ፣ ከቃሉም አንዳች በምድር ላይ አይወድቅም ነበር። እስራኤልም ሁሉ ከዳን እስከ ቤርሳቤ ድረስ ሳሙኤል ለእግዚአብሔር ነቢይ ይሆን ዘንድ የታመነ እንደሆነ አወቀ። ያለ ማስታወቂያ፣ ያለ ሶሻል ሚዲያ እንደምታውቁት እግዚአብሔርም በእግዚአብሔር ቃል ለሳሙኤል ይገለጥ ነበር። የሳሙኤል ቃል ለእስራኤል ሁሉ ደረሰ። ምን ልላችሁ ነው? እግዚአብሔር ከእናንተ ጋር ከሆነ ልባችንን ከእግዚአብሔር ልብ ጋር አላይን ካረግን፣ ካጣጣምን፣ ካመሳሰልን የእግዚአብሔር ነገር በእኛ ውስጥ መፍሰስ ከጀመረ የእግዚአብሔር ሀሳብ ራሱ ይሄዳል፣ ራሱ ይደርሳል ለሰዎች። ስለዚህ ዛሬ ጥያቄው በዚህ ዘመን እውነቴን እንደምነግራችሁ ብዙ ሁለት ጀኔሬሽን አለ። አሁን አንደኛው ጀኔሬሽን ሌላኛውን፣ ትልልቁ ጀኔሬሽን ትንሹ በጣም የተበላሸ ነው፣ በጣም እግዚአብሔርን የማይፈራ ነው ብሎ ይፈርዳል። ወጣቱ ጀኔሬሽን ደግሞ ትልልቁ ጀኔሬሽን በቃ አልፎበታል፣ ደንዝዟል፣ ፈዟል፣ ደንግዟል በሚለው በኤሊ እንትን ውስጥ አድርጎ ለመናገር ይፈልጋል። በዚህ ዘመን ላይ ግን ሶስተኛ አማራጭ እግዚአብሔር እያበጀ ነው። እግዚአብሔር የደነዘዙትንም የደፈሩትንም ከመንገድ ያስወግዳል። ታያላችሁ፣ ሁሉንም እግዚአብሔር መንገድ አለው። ደፋሮች ምን አለበት ቢሉም፣ ደንዛዞች ደግሞ ድሮ ቀረ ቢሉም፣ እግዚአብሔር ድሮም አልቀረም ዘንድሮም ደግሞ እግዚአብሔር እግዚአብሔር ነውና ሊከበር ይገባዋል። የእግዚአብሔር ቃል በመጽሐፈ ምሳሌ ላይ ልጄ ሆይ ልብህን ስጠኝ ይላል። ልባችሁን ለማን ነው የሰጣችሁት? ይህ ህዝብ በከንፈሩ ያከብረኛል ልቡ ግን ከኔ ርቋል ይላል። ስለዚህ ዛሬ በዚህ ቀን ኔክስት ዊክ እንቀጥለዋለን ይህን ሀሳብ። እግዚአብሔር ልባችንን ይፈልጋል። የእነ ፊንሐስን መንገድ መሄድ ነው የምንፈልገው? በኤሊ ድንዛዜ ላይ መቆየት ነው የምንፈልገው? ወይንስ እግዚአብሔር አፕሩቭ የሚያደርገውን የሳሙኤልን መንገድ እንደ ልቤ ወይም በልቤና በነፍሴ እንዳለ እንዲሁ ያደርጋል የሚለውን እግዚአብሔር በልብህና በነፍሴ ያለውን ግለጥልኝ፣ እሱን ለመኖር እሱን ለማድረግ እፈልጋለሁ ነው የምንለው? ይሄ ጥያቄ አለ። ይህንን ሀሳብ ነው ኔክስት ዊክም የምንቀጥለው፣ ምክንያቱም እዚህ ጉዳይ ላይ ጥልቅ ውሳኔ ልናደርግ ይገባል። እግዚአብሔር ለእርሱ የሚሆኑትን ካገኘ ሕፃን አይልም፣ አዋቂ አይልም። እግዚአብሔር በመንገዱ ላይ በልቡ ላይ ያገኝ በእርሱ ዘንድ ልቡ ፍጹም የሆነውን ያጸና ዘንድ አይኖቹ በምድር ሁሉ ይመለከታሉ ስለሚል እግዚአብሔር ልባችንን አይቶ እኛን ሊስተን አይችልም። የሆነ ሰውም እዚህ ጋር እኮ ጥሩ ሰው አለ ሊለው አያስፈልግም። እግዚአብሔር ሐናን ካየ እናንተን ያያል። እግዚአብሔር ሳሙኤል ሕፃኑን ካየ እኛን ያያል። እግዚአብሔር በዚህ ዘመን ላይ ብዙ ለውጦችን በምድራችንም በቤተ ክርስቲያንም በዓለም አቀፍም በሚያደርግበት ዘመን ላይ አንድ ሰው ይፈልጋል። ይህንን ሰው ለመሆን የሚፈልግ ልቡን ለእግዚአብሔር ሊሰጥ ይገባል።
በዚህ ክፍል ያዘጋጀንላችሁን ትምህርት በዚሁ ቋጨን። በሌሎች ክፍሎች ያዘጋጀናቸውን ትምህርቶችም ከምንጮቻችን በማግኔት እንድትከታተሉ እየጋበዝናችሁ ላላችሁ ማንኛውም ማስተያየትም ሆነ ጥያቄ በ251-904-31-31-31 በመደወል አሊያም በዚሁ ቁጥር በቴሌግራም እንድታደርሱን ጠይቃለን። እግዚአብሔር አምላክ ይባርካችሁ።